ኤፌሶን ምዕራፍ 4 ከቁጥር 4 ጀምሮ እስከ ቁጥር 6 ድረስ ያሉትን በጌታ ስም አነባለሁ። እንደዚህ ይላል፣ በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ፣ አንድ ጌታ ባለፈው ያየነው ይሄንን ነው፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። የዛሬ ትኩረታችን እንዲሆን ማስበው የሁሉም አባት አለ ይላል። ጌታ እንዲያስተምረን እንጸልይና እንጀምራለን። ጌታ አምላካችን እናመሰግናለን፣ በክርስቶስ ኢየሱስ አባታችን ስለሆንክ። አስደናቂ ፍቅር ነው ይሄ እና በዚህ እንገረማለን፣ እንደነቃለን። የእግዚአብሔር ልጆች ልንሆን አብ እንዴት ያለውን ፍቅር እንደሰጠን እዩ ተብሎ የእግዚአብሔር ቃል እንደሚደነቅ እንደነቃለን። ጌታችን ሆይ የእግዚአብሔር ልጆች ተብለን ልንጠራ ሳታፍርብን አንተም አባታችን ሆንክ፣ እኛም ልጆች ሆንን፣ መንፈስህ በውስጣችን ይኖራል። ጌታ አምላካችን እናመሰግናለን። እዚህ ስለተሰባሰብነው ወንድሞቼና እህቶቼ፣ በልዩ ልዩ መንገድ ደግሞ ጌታ እግዚአብሔር ቃልህን ስለሚማሩ ወገኖቼ አመሰግናለሁ። ስለ እኔ ስለ ባሪያህ አመሰግናለሁ። ጌታ እግዚአብሔር ሁላችን እዚህ የተገናኘ ነው ነገር ስለተመቻቸ ሳይሆን አንተ ስላገዝከን ነው። አግዘህን በቃል ዙሪያ ተገናኝተናል፣ በመንፈስ ዙሪያ ተገናኝተናል እና ጌታ አምላካችን ሆይ እንድትናገረን እንጸልያለን። የኢየሱስ መንፈስ ራሱ እንዲመራን እንዲያስተምረን፣ ወደ እውነት ሁሉ ይመራችኋል ተብሎ የተነገረው ያ የእውነት መንፈስ ወደ እውነት ሁሉ እንዲመራን እንጸልያለን። አንተን ካወቅን አይቀር በቤትህ ትከለን እባክህ ጌታችን ሆይ፣ በጣም ትከለን፣ ስር ሰደን እንድንተከል ፍሬ እንድናፈራ ጌታ እግዚአብሔር ሆይ፣ የግርግር ሰዎች ብቻ እንዳንሆን የተተከልን ደቀ መዛሙርት እንድንሆን የበሰልን ሰዎች እንድንሆን አብስለን በቃልህ ጌታችን ሆይ፣ ትከለን በቃልህ አንተን የሚያውቁ ጌታ እግዚአብሔር ሆይ፣ ለአንተ የሚኖሩ ባሮች እንድንሆን ጸጋን እንድትሰጠን እጸልያለሁ። ጊዜያችን የተባረከ ይሁንልን። ሁሉን ለአንተ አሳልፈን ሰጠን በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን። ዛሬ አንድ ዋና ሴክሽን የምናጠቃልልበት ስለሆነ ማለት ነው፣ ቁጥር 1 እስከ 6 ድረስ ያሉትን የምናጠናቀቅበት ስለሆነ ቁጥር 7 ላይ ትንሽ ሽፍት ስላለ፣ ቁጥር 7 ላይ ወደ አገልግሎት ስለ ጸጋ ስጦታዎች ስለ አገልግሎት ቅድም እንዳልኳችሁ የሚናገር ስለሆነ ትንሽ ላይ ያይዝላችሁ ምን እንደ እየተመለከትን እንደመጣን የተያያዘ ስለሆነ የእግዚአብሔር ቃል ብትንትን የወጣ ስላልሆነ ትንሽ ላይ ያይዝላችሁ። በየመሃሉ የተለያዩ ሴክሽኖች ነው የምናየው። በየመሃሉ ሁላችሁ እንደምታውቁት የተለያዩ ሀሳቦች ነው የምናነሳው። ግን በጣም የሚያስገርማችሁ ነገር የተለያዩ የሚመስሉ ሀሳቦች እናነሳለን እንጂ የእግዚአብሔር ቃል የተያያዘ ነው፣ ፍሎ አለው። በጣም ያስገርመኛል እኔ። ባይ ዘ ወይ ቁጭ ብላችሁ የእግዚአብሔር ቃል ስትመረምሩ ከዘፍጥረት እስከ ራእይ ድረስ የተያያዘ ሀሳብ አለው። በጣም የተያያዘ ነው፣ ፍሎ የሚያደርግ ነው። የእግዚአብሔር ታሪክ ስለሆነ የተገጣጠመ ነው እና የተለያየ አድርገን በምንሰብክበት ጊዜ የተለያየ ብቻ እንዳይመስላችሁ፣ በጣም የተገጣጠመ ሀሳብ ነው። ምንድን ነው ሀሳቡ? ላሳያችሁ። ምንድን ነው ሀሳቡ? ምዕራፍ 4 ሲጀምር እንግዲህ ለድነታችን ምላሽ እንድንሰጥ ነው። ይሄ እንደው እንደ ዝማሬም ልትዘምሩ ትችላላችሁ ከመደጋገሙ የተነሳ። ለድነታችን ምላሽ እንድንሰጥ እግዚአብሔር አዳነን ሲል ቆይቶ ምዕራፍ 1 2 3 ከዛ በተጠራችሁበት መጠራት ደግሞ እንደሚገባ ተመላለሱ ነው። ምን ማለት ነው? ለመዳናችሁ የሚመጥን መመላለስ ተመላለሱ፣ ለመዳናችሁ የሚመጥን ኑሮን ደግሞ ኑሩ ብሎ የሚያነሳሳ ምዕራፍ ነው ምዕራፍ 4። ስለዚህ ከምዕራፍ 4 ጀምሮ ተመላለሱ ነው። እግዚአብሔር ይህንን አድርጓል። 1 2 3 4 ጀምሮ ደግሞ ይሄ ነው ምላሹ የሚል ነው። የተደረገለት ህዝብ የሚመልስ ህዝብ ነው፣ እንድንመልስ ማለት ነው። እና የመጀመሪያው የሚያነሳው ሀሳብ እና ትእዛዝ እንደሚገባ ተመላለሱ። የመጀመሪያው ጳውሎስ የሚያነሳው የመንፈስን አንድነት ለመጠበቅ ምን አርጉ በሏ ተናገሩ፣ ማስክ ብታደረጉ የመንፈስን አንድነት ለመጠበቅ ትጉ ነው። ይሄ ነው ቁጥር 3 በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። ይሄ ነው የመጀመሪያው ምላሽ። ለመዳናችን የሚመጥነው የአኗኗር ዘዴ የፍቅር የህብረት ፍቅርን የማጋጋል የመውደድ የአንድነት የህብረት ነው ነው ከክርስትና ኑሮ ከተቀበልነው ኑሮ ጋር የሚሄደው መመላለስ የፍቅር መመላለስ ነው። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። በተደጋጋሚ እንደተናገርኩት እኛ ክርስቲያኖች አንድነትን አንፈጥርም። አሜን ነው። ይሄ ከባድ ስራ ነው። አንድነትን ፍጠሩ ቢለን ኖሮ እንዴት ሆነን ነው አንድ የምንሆነው? ከባዱን ስራ ራሱ ሰርቶታል። እኛ አንድነትን አንፈጥርም። አንድ ሆኖ አልተባልንም። አንድ አርጎና ራሱ በደሙ በክርስቶስ ሥራ ምዕራፍ 2 እሱ ነው። በመካከላችን የነበረ እንግዲህ በተደጋጋሚ እንዳወራኋችሁ በመካከላችን የነበረ የጥል ግድግዳ አስወግዶ አንድ ሰውን አውጥቷል። ከሁለቱ ከአዛብና ከአይሁድ በኤፌሶን ኮንቴክስት አንድ ሰውን አውጥቷል። አንድ አዲስ ሰው አውጥቷል። ይሄን ሥራ የሰራው ክርስቶስ ነው። ከባዱን ሥራ የሰራው ከነገር ከቋንቋ ከወገን ከቀለም ሁሉ ዋጅቶ ለአምላካችን መንግሥት ካህናት ያደረገን በደሙ ነው። ክብር ለእግዚአብሔር ይሁን ነው የሚባለው። ያደረገው እግዚአብሔር ነው። አንድ አድርጎናል። የእኛ ጥሪ ምንድን ነው ከተባልን በተጠራንበት በዚህ ጥሪ ክርስቶስ በሰር የሰራውን አንድነት በፍቅር በሰላም ማሰሪያ ይህንን የመንፈስ አንድነት ለመጠበቅ ለማሳደግ ለመጠበቅ ለመጨመር በዚያ ለመኖር መትጋት ነው። ክርስቲያን ለፍቅር ሚተጋ ነው። የተሰጠንን አንድነት ለማጠንከር ሚተጋ ነው። የመንፈስን አንድነት ለመጠበቅ እንትጋ ነው። ለፍቅር ለአንድነት እንትጋ ነው። የክርስቶስ አካል ቤተ ክርስቲያን አንድ ናት። በክርስቶስ ኢየሱስ አንድ ሆናለች። እሱን ለመጠበቅ እንትጋ ነው ጥሪያችን። እንዴት ነው የምንተጋው? ምን ይጠይቃል? ፍቅር ዝም ብሎ ባቦ ሰጠኝ አይመጣም። ፍቅርና አንድነት በቃ አንድነን በመባባሎች አይመጣም። እንዴት ነው የሚመጣው? የመጀመሪያው ትዝ ይላችሁ እንደሆነ ባህሪ ይጠይቃል። ትዝ ይላችኋል? ድሮ አይመስልም? እኔ ራሴ ድሮ መሰለኝ። ባህሪ ይጠይቃል። እሱ ነው የሚያወራው። ቁጥር 3 ቁጥር 4 እሱ ነው። ባህሪ ይጠይቃል። ትትና የዋህነት ትዝ ይላችኋል? ትትና የዋህነት፣ ትዕግስት፣ እርስ በርስ መከባበር ይጠይቃል። በባህሪ ይጠይቃል። የክርስቶስን ባህሪ መኖር ይጠይቃል። ህብረትና አንድነት ዝም ብሎ በስሜት ብቻ የሚመጣ ሳይሆን የክርስቶስን ባህሪ በመኖር እርስ በርስ በመቻቻል በመታገስ ይሄ እንግዲህ አዲስ ስብከት እንዳይሆንባችሁ እሱን ይጠይቃል ነው። ዜን ቀጥሎ ያየነው እንግዲህ ላለፉት 4 ሳምንታት ምናልባት በተደጋጋሚ ያየነው ቁጥር 4 እስከ 6 ድረስ መንፈሳዊ የጋራ መንፈሳዊ ልምምዶቻችን ላይ ማትኮር ይጠይቃል። በጋራ የተለማመድነው ደግሞ አለ እግዚአብሔር የሰራው በህይወታችን በጋራ ኤክስፒሪየንስ ያደረግናቸው ሪያሊቲስ አሉ። እነሱ ላይ ማትኮር ይጠይቃል ነው። የሚቀጥለው ሳምንት አዲስ ነገር ነው የምንጀምረው። አብሮ ማገልገል ይጠይቃል የሚል ማለት ነው። አብሮ ማገልገልን አብሮ መስራትን ይጠይቃል። እሱን አብረን እናየዋለን። ኔክስት ዊክ ጀምሮ በተሰጠን የጸጋ ስጦታ አብረን ስናገለግል ነው ህብረትና አንድነት የሚጠነክረው። እሱ ለሚቀጥለው ሳምንት። ዛሬ ግን ለመጨረስ ያህል መንፈሳዊ ልምምዶች አሉን የጋራ። እነሱ ላይ ማትኮር፣ እነሱን ማሰላሰል፣ እነሱን ማወጅ፣ እነሱን ማወቅ ይጠይቃል። ምን ለምሳሌ ያየ ነው ትዝ ይላችኋል? አንድ 7 ኤክስፒሪየንሶች እሱ ነው። እነኚህን ደግሞ እነኚህ ላይ ማትኮር ደግሞ ይጠይቃል። እና አንድ መንፈስ ስላሴያዊ ነው እግዚአብሔር የሰራው አንድ አምላክ ሰለስቱ ግን አንድ ኤክስፒሪየንስ አድርገናል። ምን ማለት ነው? ለምሳሌ አንዱ መንፈስ አንዱን መንፈስ በመጠጣት አንዱን መንፈስ በመንፈስ ቅዱስ ኤክስፒሪየንስ አንዱ መንፈስ አንድ አካል አድርጎናል በአንድ ተስፋ። አንድ መንፈስ አንድ አካል አንድ ተስፋ። ከመንፈስ ቅዱስ ኤክስፒሪየንስ የተነሳ አንድ አካል ሆነናል። አብረን ተስፋ የምናረግ ሆነናል። ይሄ በጋራ ሸር ያደረግነው ነው። በጣም ግልጽ ካልሆነላችሁ ያለፉትን ሲዲዎች እንትኖች ለማየት መሞከር ነው ኤፒሶድስ። ሁለተኛ ያየነው የወዲያኛው መጨረሻ ጊዜ ያቆምነው በዚህ ነው። አንድ ጌታ የሚለው ትዝ ይላችሁ እንደሆነ አንድ ጌታ አለን ኢየሱስ ክርስቶስ። እርሱን በማመን ደግሞ አንዲት እምነት አንዲት ጥምቀት አለ። እሱን ኤክስፒሪየንስ አድርገናል። አንድ ጌታ ክርስቶስ እርሱን አመንን አንዲት እምነት አንድ ሃይማኖት ወደ እርሱ ተጠመቅን አንዲት ጥምቀት። መንፈስ ቅዱስ አካል ተስፋ ጌታ አንድ ጌታ በክርስቶስ ኢየሱስ ያገኘ ነው። አንድ እምነት አንድ ሃይማኖት ማለት ነው። አንድ እምነት አንዲት ጥምቀት። ከዛ ሌላውን ልዘለው ነበር፣ ከዛ መዝለል አልቻልኩም። ስለዚህ ዛሬ መታገስ አለባችሁ ማለት ነው። ሌላ ምን ዛሬ ቁጥር ስድስት የስላሴ አካል ማለት ነው። ሌላው አብን ያነሳል። መንፈስ ቅዱስ አንስተናል መጀመሪያ፣ አንድ መንፈስ ክርስቶስን አንስተናል፣ አንድ ጌታ እንደን አንድ አባት፣ የሁሉ አባት። አባትነቱን ከመለማመዳችን የተነሳ ደግሞ የመጣውን ያሳየናል። ቁጥር 6 አብ ወልድ መንፈስ ቅዱስ አንድ አምላክ። የክርስቲያን አንድነትና ህብረት የፈለቀው ከእግዚአብሔር ባህሪ ነው። ራሱ በሶስትነት አንድነት ያለው በአንድነት ሶስት ሆኖ የሚኖር አምላክ ነው። ይህን ማሰላሰል ያስፈልጋል። በነገራችን ላይ የስላሴ ትምህርት ለስነ መለኮት አዋቂዎች ብቻ የተሰጠ እንዳይመስላችሁ። ማሰብ ያስፈልጋል ማሰላሰል ያስፈልጋል ማምለክ ያስፈልጋል እኔ አይ ዊሽ ብዙ መዝሙሮች ቢኖሩ ስለ ስላሴ የሚያወሩ አንድ አለ ማቀው ወንድማችን እንዳልካቸው ይዘመረው ይዘምራል ብላችሁ እየጠበቃችሁ ከሆነ እሱ ታምር ነው ሐዋርያ ሥራ ምዕራፍ 2 መደገም አለበት አንድ አምላክ አንድ ጌታ አንድ አባት አንድ ንጉስ አብ ወልድ መንፈስ ቅዱስ የሚል አንድ መዝሙር አለ ማስተዋወስ አይውሽ ቢበዙ አንድ አምላክ አንድ ጌታ አንድ አባት ግን በስሉስነት የሚኖር አብ ወልድ መንፈስ ቅዱስ አንድ አምላክ ክርስቲያኖች እግዚአብሔርን ኤክስፒሪየንስ ምናደርግ እግዚአብሔር ቃል የሚያስተምረን ይሄ ነው አንድ አምላክ ግን በሶስት የሚኖር በሶስትነትና በአንድነት የሚኖር ከሱ ባህሪ የፈለቀ ነው ሶ ልዩ ልዩነት አለ በመካከላችን አብ አለ ወልድ አለ መንፈስ ቅዱስ አለ ልዩ ልዩነት አለ በመካከላችን ሁላችን አንድ አይነት አይደለንም ግን በልዩ ልዩነት መካከል ደግሞ አንድ አለ ለምን እኛ የምናምነውም የተለማመድነውም በልዩ ልዩነት ግን አንድ ሆኖ የሚኖር አምላክ ስለሆነ ይሄ ነው በልዩ ልዩነት በሶስትነት አንድነት የሚኖር አምላክ ስለሆነ ነው ናው የዛሬው ቁጥር 6 ተመልከቱ በጣም አስደናቂ ቁጥር ነው ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ ይላል ፍቅር ምን ይጠይቃል ይሄንን መለማመድ ይጠይቃል የሁሉም አባት አንድ አምላክ ሆነ ቁጥር 6 በጣም ብዙ ነገር ይናገራል ግን ትንሽ ነገሮችን ላትኩር አንደኛ የእግዚአብሔርን አንድነት አጠንክሮ ይናገራል አንድ አምላክ አግኝታችሁት እንደሆነ አንድ አምላክ የእግዚአብሔርን አንድ አምላክነት ይናገራል እግዚአብሔር በሶስት ግን አንድ አምላክ ነው ቁጥር 6 አንድ አምላክ የሁሉም አባት የሆነ አንድ አምላክ መጽሐፍ ቅዱስ ብዙ አማልክትን አያስተምረንም እግዚአብሔር አንድ አምላክ ነው ይሄ ጥሩ ነው አይ ቲንክ እንደዚህ አትሊስት ክፍሎችን ስናገኛቸው ማሰላሰላችን እግዚአብሔር አንድ ነው ብዙ አማልክት የሉም መጽሐፍ ቅዱስ አያስተምረንም እግዚአብሔር አንድ አምላክ ነው ስሉስ ግን አንድ አምላክ አብ አምላክ ነው ወልድ አምላክ ነው መንፈስ ቅዱስ አምላክ ነው ሶስት አማልክት ግን የሉም አንድ አምላክ ነው ደግሞ ራሱን የገለጠው እግዚአብሔር በዚህ ስለሆነ አንድ አምላክ የሁሉ አባት ነው ይሄን አለፍ አለፍ ብላችሁ ማየት በጣም ጥሩ ነው እግዚአብሔር ለእስራኤል ራሱን ሲገልጥ የገለጠበት የመጀመሪያ ነገር ዘዳግም ራስ 6 ቁጥር 4 ስማ እስራኤል ሆይ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው አምላካችን እግዚአብሔር አንድ እግዚአብሔር ነው ስንት አምላክ አለ አንድ አንተም አምላክህን እግዚአብሔርን በፍጹም ልብህ በፍጹም ነፍስህ በፍጹም ኃይልህ ውደድ ይሄ ነው ብዙ አማልክት የሉም ስንት አምላክ አንድ አምላካችን እግዚአብሔር አንድ አምላክ ነው በተለይ እስራኤል ሊወርሱት ያለው ምድር በጣም ብዙ አማልክት ስለሚመለኩ እግዚአብሔር አስቀድሞ ያስጠነቀቃቸው ነገር አንድ አምላክ ብቻ አለ ከግብጽ ምድር ያወጣህ አንድ አምላክ ብቻ አለ ብዙ አማልክት ስለሚመለኩ በዚያን ጊዜ በጣም ብዙ አማልክትን አህዛብ ስለሚያመልኩ እስራኤል በዚያ እንዳይወረስ እስራኤል በዚያ እንዳይወረስ እግዚአብሔር አንድ አምላክ ነው ዘጸአት ምዕራፍ 20 ቁጥር 2 ኦሪት ዘጸአት ምዕራፍ 20 ቁጥር 2 ላይ ከግብጽ ምድር ከባርነት ቤት ያወጣው እግዚአብሔር አምላክህ እኔ ነኝ ከኔ በቀር ሌሎች አማልክት አይሁኑልህ ስንት አምላክ አንድ ከኔ በቀር አምላክ የለም አንድ አምላክ አንድ አምላክ ያው ብዙ በዝርዝር አልሄድበትም ግን የእስራኤል ችግር ታቆታላችሁ እስራኤል ልክ እንደ ሌሎች አህዛብ አማልክት ማጠራቀም ጀምራ ነበር ወዲያው ከግብጽ ምድር እንደወጡ ጥጃ መጠፍጠፍ ጀምረው ነበር ትዝላችሁ እንደሆነ የወርቁ ጥጃ በሄዱበት ቦታ ሁሉ አህዛብ አማልክት በችግሮቻቸው ልክ አማልክት አሏቸው ይሄን ታውቁ ይሆናል አህዛብ በችግሮቻቸው መጠን ይህን ችግር የሚፈታ አምላክ አለ ዝናብ የሚያዘንብ አምላክ አለ ልጆች የሚሰጥ አምላክ አለ ጤና የሚሰጥ አምላክ አለ በችግር ቁጥር አምላክ ብዙ ነው እግዚአብሔር ለእስራኤል የተገለጠው ግን አንዱ አምላክ ሁሉን ቻይ ነው እኔ ኤልሻዳይ ነኝ አለው ለአብርሃም በጣም ብዙ አማልክት ማጠራቀም አያስፈልገውም አብርሃም ለምን አንዱ አምላክ ሁሉን ይችላል ኤልሻዳይ አምላክ እስራኤል ግን ከግብጽ ምድር ከወጣ በኋላ በጣም ወደ ብዙ ጣዖታት ፊቱን ያዞር ነበረ እግዚአብሔርን በጣም ብዙ ይወቅሳቸው ነበረ ሌሎች አማልክትን ይደርቡ ነበረ እግዚአብሔር አይደረብም አንድ አምላክ ነው ኤርሚያስ ምዕራፍ 2 ላይ ያለ አንድ ክስ ላንብብላችሁ። እግዚአብሔር ከህዝቡ ጋር ያለው ክርክር ክራክራል። እግዚአብሔር ከህዝቡ ጋር ከይሁዳ ጋር የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይልና በኢየሩሳሌም ጩህ እንዲበላት ይልና ይናገራል። ከዛ አንዳንዱን ክስ ላንብብላችሁ። እግዚአብሔር ቻሌንጅ የሚያረጋትን ለምሳሌ ቁጥር 9 ተመልከቱ። ስለዚህ ከእናንተ ጋር እከራከራለሁ ይላል እግዚአብሔር። ስለዚህ ከእናንተ ጋር እከራከራለሁ፣ ከልጆቻችሁም ልጆች ጋር እከራከራለሁ። ወደ ኬጢም ደሴቶች ይለፉና ተመልከቱ፣ ወደ ቄዳርም ላኩና እጅግ መርምሩ፣ እንደዚህ ያለ ነገር ሆኖ እንደሆነ እዩ። በውኑ አማልክት ያልሆኑትን አማልክቱን የለወጣቸው አንድ ህዝብ አለን? ያውም አማልክት አይደሉም እኮ ግን አልለወጣቸውም ክብሩን። ከዛ እግዚአብሔር ምን ይላል እስራኤልን? ነገር ግን ህዝቤ ክብሩን ለማይረባ ነገር ለወጠ። ሰማያት ሆይ በዚህ ተደነቁ፣ እጅግም ደንግጡና ተንቀጥቀጡ ይላል እግዚአብሔር። ህዝቤ ሁለቱን ክፉ ነገሮች አድርገዋል ይላል። እኔን የሕያውን ውሃ ምንጭ ትተውኛል ይልና እሱን ትተው የተቀደዱትን ጉድጓዶች፣ ውሃውን ይይዙ ዘንድ የማይችሉትን ጉድጓዶች ለራሳቸው ቆፍረዋል ይላል። ዋናውን ምንጭ እግዚአብሔርን ትተው ሌሎች ምንጮችን ቆፍረዋል፣ ሌሎች አማልክት አብዝተዋል ይላል። ቁጥር 26 ተመልከቱ። ምዕራፍ 2 ሌባ በተያዘ ጊዜ እንደሚያፍር እንዲሁ የእስራኤል ቤት እነርሱና ንጉሶቻቸውም አለቆቻቸውም ካህናቶቻቸውም ነቢያቶቻቸውም ያፍራሉ። ለምን ተመልከቱ። ግንዱን አንተ አባቴ ነህ፣ ድንጋዩንም አንተ ወለድከኝ ይላሉ። ጣዖታት ማለት ነው፣ ሕይወት የሌላቸውን ነገሮች አንተ ወለድከኝ ይላሉ። ለእኔ ግን ይላል እግዚአብሔር፣ ለእኔ ግን ፊታቸውን ሳይሆን ጀርባቸውን ሰጡኝ። ዋት አን ኤክስፕሬሽን። ሌሎች አማልክትን አበጁና ሌሎች አማልክትን ሰሩና እግዚአብሔርም እኮ አለ ያህዌም አለ ተደርቦ ማለት ነው። ሌሎች አማልክትን አረጉና ፊታቸውን ፕራዮሪቲ ወደ ሌሎች አማልክት አረጉና ለእኔ ግን ፊታቸውን ሳይሆን ምናቸውን ሰጡኝ? ጀርባቸውን ሰጡ። ሌሎች አማልክትን ያበዙ ነበረ፣ ግን የእግዚአብሔር ቃል እንደሚያስተምረን እግዚአብሔር አንድ ነው። እግዚአብሔር አንድ ነው። አንድ አምላክ የሁሉ አባት። በአዲስ ኪዳንም ይህን ትምህርት ነው መጽሐፍ ቅዱስ የሚያስተምረን። ብዙ አማልክት የሉም። ሰው የሚፈጥራቸው አሉ፣ የሚያበጃቸው አሉ። ኢን ሪያሊቲ ግን እግዚአብሔር አንድ ነው። ጌታ ኢየሱስ በትምህርቱ ያስተማረው ይሄ ነው። ከትእዛዛት ሁሉ ዋነኛዊቱ ትእዛዝ የቷ ናት ሲባል የጠቀሰው ዘዳግም 6 ነው። ጌታ አምላክህን ውደደው፣ በፍጹም ልብ በፍጹም ሐሳብህ ውደደው፣ በፍጹም ኃይልህ ውደደው። አንድ አምላክ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ሰዎች ጣዖታትን ያበጃሉ፣ ግን እግዚአብሔር አንድ ነው። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ቁጥር 5 ላይ በተለይ እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ተመልከቱ። ሰዎች ጣዖታትን ይሰራሉ። ጣዖት ማለት ምን ማለት ነው? አቴንሽናችንን የወሰደ የእግዚአብሔርን ክብር የወሰደ መሸሸጊያ ያረግ ነው፣ ከእግዚአብሔር ጋር ተፎካካሪ፣ ለእግዚአብሔር ጀርባ እንድንሰጥ የሚያረገን ተደራቢ አምላክ ማለት ነው። እና ምን ይላል? ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን ይላል ጳውሎስ። ከዚያስ መቼም ብዙ አማልክትና ብዙ ጌቶች አሉ። ኤፌሶንማ በጣም ትዝ ይላችሁ እንደሆነ ሐዋርያ ሥራ ምዕራፍ 19 ላይ አርጤምስ ታላቅ ናት፣ የኤፌሶን አምላክ አርጤምስ ቤተ መቅደሷም ነበረ። አምላክ ተብለው የሚጠሩ አሉ፣ ጣዖታት አሉ፣ ሰዎች የሚሰግዱላቸው አሉ ይልና መቼም ብዙ አማልክትና ብዙ ጌቶች አሉ። ነገር ግን በሰማይ ሆነ በምድርም ሆነ አማልክት የተባሉ ምንም ቢኖሩ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። አሕዛብ ጣዖታት አሏቸው፣ አማልክት የሚሏቸው አሏቸው። ኢን ሪያሊቲ ግን እነሱ ከንቱ እንደሆኑ እናውቃለን። ስንት አምላክ አለ? አንድ አምላክ አለ። አንድ አምላክ አለ። እግዚአብሔር ይጠብቃችሁ ከጣዖታት። የእውነቴን ነው። የድሮው የተጠፈጠፈ ነው፣ የአሁኑ ያልተጠፈጠፈ ነው የሚያሰግደን ማለት ነው። ዞር የሚያደርገን ከእግዚአብሔር አለልኝ የምንለው ተፎካካሪ። አዲስ ኪዳን በአንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ የእግዚአብሔርም ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቡናን እንደሰጠን እናውቃለን ይልና እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ይልና ክርስቶስን እርሱ እውነተኛ አምላክና የዘላለም ሕይወት ነው ይልና ልጆች ሆይ ከጣዖታት ራሳችሁን ጠብቁ። እውነተኛ አምላክ ክርስቶስ አለ። ልጆች ሆይ ከጣዖታት ራሳችሁን ጠብቁ። ከሚያሰግደን ዞር ከሚያረገን አቴንሽን ከሚወስድ አንድ አምላክ አለ ይላል። ኤፌሶን ምዕራፍ 4 ቁጥር 6 ሌላ ገጽታ የሚያወራውን ተመልከቱ። አንድ አምላክ ግን ትንሽ ደቂቃ እናሳልፋለን እዚህ ላይ። የሁሉ አባት አንድ አምላክ የሁሉ አባት አብ መንፈስ ቅዱስ ወልድ ያያየን ስለመጣ አብ አለ። አንዱ አምላክ ግን አባት የሁሉ በመጀመሪያ ደረጃ ይሄ በአንድነት ኮንቴክስት ነው የተጻፈው። ምን ማለት ነው ጳውሎስ? ምን ማለት ነው? ይሄን ማለት ነው የመንፈስን አንድነት ለመጠበቅ ትጉ ይልና ለምን አንድ አምላክ አለን እኮ አንድ አምላክ አለ ሸር ያረግ ነው። ይሄ አንድ አምላክ የሁላችን አባት ነው። አንዱ አምላክ ማለት የተለያየ አባት የለንም። የብዙ አባቶች ልጆች አይደለንም። እዚህ አህዱ አምላክ መቶ ምን ላይ ገጭ እንደሚል የብዙ አማልክት ውጤት አይደለንም። ስንት አምላክ አለ? አንድ። ስንት አባት አለ? ስንት አባት አለንኛ? የተለያየ አባቶች አሉ። አንድ አባት አለን። ያ አባት ያ አምላክ የስንቶቻችን አባት? የሁሉ አባት ነው። የሁሉ አባት የሚለውን በተለያየ መንገድ ይረዱታል የመጽሐፍ ቅዱስ አስተማሪዎች። ምን ማለት ነው ጳውሎስ የሁሉ አባት በሁሉ የሚኖር የሁሉ አባት ሲል ምን ማለት ነው ይሉና እግዚአብሔር የሁሉ ነገር አባት በሁሉ ነገር የበላይ የሆነ on the cosmos ማለት ነው። የሁሉ ነገር የበላይ የሁሉ ነገር አባት ማለት ነው ብለው የሚረዱት ሰዎች አሉ። እኔ አይመስለኝም። እኔ የሚመስለኝ ጳውሎስ እውነት ቢሆንም እግዚአብሔር የሁሉ የበላይ ነው፣ የሁሉ ጌታ ነው፣ የሁሉ ገዢ ነው፣ የሁሉ ተቆጣጣሪ ነው፣ ግን የሚያወራው ስለ ክርስቲያኖች ነው። ክርስቲያኖች አንድ እንዲሆኑ ስለሆነ፣ በጌታ ያመኑ አንድ እንዲሆኑ ስለሆነ፣ ይሄ አምላክ የሁላችን አባት ነው። በሁሉ የሚኖር በሁሉ የሚሰራ የሁላችን አባት አብ አለ ነው። ስለ እግዚአብሔር አባትነት ትንሽ ላውራችሁ። እግዚአብሔር የሁሉ አባት ምን ማለት ነው? የእግዚአብሔር አባትነት ልዩ ልዩ ገጽታ አለው። እንደምታውቁት እግዚአብሔር በጣም ትንሽ እንድናሰላስል፣ እግዚአብሔር በመጀመሪያ ደረጃ የጌታችን የኢየሱስ ክርስቶስ አምላክና አባት ነው። ባለፈው ያየነው ኤፌሶን ምዕራፍ 1 ቁጥር 3 ላይ የጌታችን የኢየሱስ ክርስቶስ አባት ነው። ይሄ very special unique ነው። እግዚአብሔር የኢየሱስ ክርስቶስ አባት ነው ስንል ስፔሻል አባትነት ነው። የማይስማሙ ወገኖች አሉ፣ ኢትስ ኦኬ። ስፔሻል አባትነት ትክክል የሚያረጋው አባትነት ነው። ኤን ብዙ ስለለፈለፍኩ እናንተ ጋር እንኳን ብዙ አለፈልፍ። ትክክል ነው። የኢየሱስ ክርስቶስ አባት ነው ሲል መጽሐፍ ቅዱስ ወይ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ሲል ትክክል ትክክለኝነቱን ገላጭ ነው፣ ተስተካካይነቱን ገላጭ ነው። ዮሐንስ ወንጌል ምዕራፍ 5 በተደጋጋሚ ያነሳ ነው ማለት ነው። እግዚአብሔር አባቴ ነው ብሎ ራሱን እኩል ስላረገ ሊገድሉት ይፈልጉ ነበር። ዩኒክ ነው። የኢየሱስ ክርስቶስ አባት ስንል ዩኒክ ልጅ ነው፣ አንድያ ልጅ ነው። ሶ የእግዚአብሔር አባትነት ልዩ ልዩ ገጽታ አለው። እግዚአብሔር የኢየሱስ ክርስቶስ አባት ነው። ሌላስ ይሄን እንኳን እኔ ያው አንዳንድ ጊዜ ስናገርም ሰምታችሁ ከሆነ ቃሉን ብዙ አልስማማበትም አልወደውም፣ ግን በቃ ለዛሬ ብቻ እግዚአብሔር ሳማው ደግሞ በፈጣሪነቱ የሁሉ ፈጣሪ ስለሆነ የሁሉ አስገኝ ስለሆነ የሁሉ አባት ነው። አባት የሚለውን ባንጠቀም ነው ደስ የሚለኝ እኔ፣ ግን ለአሁን ብቻ በአጠቃላይ ሰው ሁሉ የእግዚአብሔር ነው ብንል ይሻላል። በአጠቃላይ ሰው ሁሉ የእግዚአብሔር ፍጥረት ነው። ሰው እግዚአብሔር ፈጥሮታል፣ እግዚአብሔር ይገዛዋል፣ እግዚአብሔር ይቆጣጠራዋል፣ እግዚአብሔር ይመግበዋል፣ እግዚአብሔር ያበላዋል፣ እግዚአብሔር ያጠጣዋል፣ እግዚአብሔር ይመራዋል። መግቦት ይባላል። እግዚአብሔር ይመግበዋል፣ እግዚአብሔር ፈጥሮታል፣ እግዚአብሔር ይንከባከበዋል። እግዚአብሔር ሁሉ ቦታ አለ። እግዚአብሔር የሁሉ ነው። የሁሉ ደግሞ ፈጣሪ አባት ነው። ኦኬ። የተለየ ግንኙነት አያስፈልጋችሁም እግዚአብሔር አባት እንዲሆን ማለት ነው። in this sense እግዚአብሔር የሁሉ የበላይ፣ የሁሉ ገዢ፣ የሁሉ ተቀጣጣሪ፣ የሁሉ ባለቤት፣ የሁሉ ፈጣሪ ነው። የሚያምነውን የማያምነውን ይገዛል። እግዚአብሔር ለምሳሌ የሚያምነውን የማያምነውን ፈጥሯል። የፈጠርከው ሁሉ ያንተ ነው። ሰዎች ሁሉ የእግዚአብሔር ናቸው። ለምን? ፈጥሯቸዋል። ፈጥሯቸዋል ብቻ ሳይሆን ይመራቸዋል፣ ይንከባከባቸዋል፣ ይመግባቸዋል፣ ይገዛል። ሶ ያ የፍጥረት ዓለም ሁሉ ነው። እግዚአብሔር የፍጥረት ዓለም ሁሉ ነው። በሰማይና በምድር ያለ አባትነት ሁሉ ምዕራፍ 3 ቁጥር 14 በሰማይና በምድር ያለ ቤተሰብ ሁሉ አባትነትን ያገኘው ከርሱ ነው። ምንጩ እግዚአብሔር ነው። አስገኘው እግዚአብሔር ነው። አዳምና ሔዋንን አስገኘ፣ እኛን ሁላችንን አስገኘ። እኛ ሁላችን የእግዚአብሔር ነን፣ አመንን አላመንን የእግዚአብሔር ነን። የሁሉ ነው እግዚአብሔር። ስለዚህ ምን ያደርገዋል? እንከባከዋል። የምን ምልክት ነው? እግዚአብሔር ከፍጥረቱ ጋር የመሆኑ ምልክት ነው። አባት አባት። So there is a sense የእግዚአብሔር ልጅ ሁን ብላችሁ ስጨቀጨቋችሁ አንዳንድ ሰዎች ልጅ አይደለው እንዴ ካሏችሁ፣ በሆነ ሴንስ በሆነ ባነሰ ሴንስ ልክ ነው። በመፈጠር በመመራት ይንከባከባል ዓለሙን ሁሉ። እንደዚህ አይነት ፈጣሪነት፣ ጌትነትና አባትነት አለው እግዚአብሔር። የሁሉ ነው። ለምሳሌ ለምን ጥቅስ ጠቅሼ አልገላገልም? ለምሳሌ ማቴዎስ ወንጌል ምዕራፍ 5 ላይ ጌታ ኢየሱስ ሲያስተምር ማቴዎስ 5 44 45 ላይ እኔ ግን እላችኋለሁ አለ በሰማያት ላለ አባታችሁ። በነገራችን ላይ ማቴዎስ 5 እና 6 በአባታችሁ የተሞላ ነው። በጣም በአባት መስከር ከፈለጋችሁ 5 4 6 አንብቡ። ማቴዎስ አባታችሁ እኔ እላችኋለሁ በሰማይ ላለ አባታችሁ ልጆች ሊሆኑ ዘንድ ጠላቶቻችሁን ውደዱ አለ ሲያስተምር። ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ። አይገርምም? ለሚጠሏችሁ መልካም አድርጉ ይልና ስለሚያሳድዷችሁም ጸልዩ ይልና እርሱ በክፉዎችና በበጎዎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞች ላይ ዝናቡን ያዘንባልና። የፈጠረውን ፍጥረት ለራሱ አልተወውም። እንደ አባት ይመግበዋል፣ ይንከባከበዋል። ዝናቡን ያዘንባል፣ ለሁሉ ፀሐዩን ያወጣል። አሁን ነገ ጠዋት ካዛንቺስ ፀሐይ ይወጣል። የጽድቃችን ምልክት ግን አይደለም። የአዳራችን ብድራት አይደለም። የአዳራችንን እንዴት እንደምናደር አይቶ እንዴት እንደዋለን አይቶ እስቲ ቆይ ጽድቃቸውን አይቼ ፀሐይ አወጣለሁ ቢል ኖሮ የትም ሰፈር ፀሐይ አይወጣም ነበር። የትም። ምንድን ነው ታዲያ? ፈጣሪ ስለሆነ ይመግበዋል። ፍጥረት ዓለሙ ፀሐዩን ፏ ያደርገዋል፣ ዝናቡን ያዘንበዋል፣ ያስተዳድረዋል። በዚህ ሴንስ ከእያንዳንዳችን የራቀ አይደለም፣ የሁላችን ነው እግዚአብሔር። የሁላችን ነው እግዚአብሔር። ትንሽ ጠጋ ጠጋ ልላችሁ ነው። አሁን ሰው ግን በዚህ በአጠቃላዩ የእግዚአብሔር መግቦት በአጠቃላዩ የእግዚአብሔር እንክብካቤ አባትነት ውስጥ ሆኖ የእግዚአብሔር ልጅ ላይሆን ይችላል። ደግሞ ምን ማለት ነው? ሌላ ልጅነትና አባትነት ደግሞ አለ። ሌላ አይነት አንዱ አምላክ ሌላ አይነት የአባትና ልጅ ግንኙነት ደግሞ አለ። ምን ማለት ነው? ሰው እየተመገበ፣ ሰው ዝናቡን እየረሰረሰ፣ ሰው እየበላ እየጠጣ፣ እግዚአብሔር እየተንከባከበው፣ እግዚአብሔር እየረዳው፣ እግዚአብሔር እየመራው ሃይማኖተኛም ሆኖ ግን የእግዚአብሔር ልጅ ላይሆን ይችላል። እግዚአብሔር ልጅ ላይሆን ይችላል። ጌታችን ይሄን በግልጽ አስተምሯል። ይከተሉት የነበሩ አይሁድን ሃይማኖት ያላቸው ትዚላችሁ እንደሆነ ዮሐንስ ወንጌል ምዕራፍ 8 ሃይማኖት ያላቸው መጻሕፍትን የሚያጣቅሱ መቅደስ ያላቸው በጣም ስነ ስርዓት ያላቸው ጨዋ መሳዮችን ካስተዋወሳችሁ ሲከራከራችሁ ኃጢያትን የሚያደርጉሉ የኃጢያት ባሪያ ነው ልጁ ነጻ ካወጣችሁ ነጻ ተወጣላችሁ ያለ ሲከራከር ታስተዋውሱ ከሆነ የእግዚአብሔር ቃል አንብቡሽ ከዛ they said አይ እኛ እኮ የአብርሃም ልጆች ነን አይነት ሴንስ ሳይሰማችሁ አይቀርም። አይ አብርሃም አባታችሁ አይደለም። አብርሃም አባታችሁ አይደለም። አብርሃም ቀኔን አይቶ እናንተ የምታረጉትን አላረገም። አብርሃም ቀኔን አይቶ ደስ አለው ምናምን አለ። ክርክሮች ነበሩ ስለሱ። በኋላ አይ እኛ በቃ አብርሃምም ይቅር እኛ የእግዚአብሔር ልጆች ነን አሉት። አይ ተግባራችሁን ሳይው አለ ጌታ ኢየሱስ። ተግባራችሁን ሳይው የእግዚአብሔር ልጆች አይደላችሁ አላቸውና ያው በቃ ካስተዋወሳችሁ አባታችሁን ልንገራችሁ አለ። እናንተ ከአባታችሁ ከዲያብሎስ ናችሁ። አባታችሁ ዲያብሎስ ነው። ሰው በሃይማኖት እየኖረ ሰው በዚህ ዓለም እየተመላለሰ የእግዚአብሔር ልጅ ላይሆን ይችላል? ያ ለምንድን ነው? እግዚአብሔር ይመግበው የለ እንዴ? ፀሐይ ያወጣ የለ እንዴ? ፀሐይማ የፍጥረት መብት ነው። ዝናብማ የፍጥረት መብት ነው። እንክብካቤማ የፍጥረት ዓለሙ መብት ነው። በዛ ሴንስ አባት ነው እግዚአብሔር። ሌላ ስፔሻል አባትነትና ልጅነት አለ። ምን አይነት? ያቺ ልጅነት ምትሰጥናት የሚሰጥ መብት ደግሞ አለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን ጌታ ይመስገን፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ ለነርሱ ፍጥረት ዓለሙ በሙሉ የሱ ነው። እንዲያውም ዮሐንስ ምዕራፍ 1 የሚነግረን ሁሉ በእርሱ ሆነ፣ ሁሉ በእርሱ ተፈጠረ፣ ከተፈጠረ ሁሉ ያለ እርሱ የተፈጠረ የለም ብሎ ግን ለነርሱ ሚላቸዋሉ። እነማን ናቸው እነርሱ? ለተቀበሉት ሁሉ በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? ስልጣን፣ መብት። የምትሰጥ ልጅነት አለች። ለአማኞች የምትሰጥ አባትነትና ልጅነት አለች፣ ለሚያምኑ ብቻ። ሰው ሁሉ የእግዚአብሔር ፍጥረት ነው። ዳግም ተወልደው የሚያምኑ ግን የእግዚአብሔር ልጆች ናቸው። ልጅነት፣ ስልጣን፣ መብት የሚሰጥ ስለሆነ አይ ቲንክ በሱ ሴንስ ነው። ምዕራፍ 4 ቁጥር 6 ከሁሉ በላይ የሚሆን በሁሉም የሚሰራ ይህን ራሱ እንደው ለብቻው ብናየው ጥሩ ነበር፣ ግን ለምን አደክማችኋለሁ? በሁሉም የሚሰራ በልጆቹ ውስጥ ይኖራል። ቤተ መቅደስ ነና በልጆቹ ውስጥ ይኖራል፣ በሁሉ ይኖራል። ባይ ዘ ወይ እግዚአብሔር በአገልጋዮች ውስጥ እየኖረ ምዕመናንን የሚያገለግል አምላክ አይደለም። ሁሉ ውስጥ እግዚአብሔር አለ። በሚያምኑ ሁሉ ውስጥ እግዚአብሔር አለ። የእግዚአብሔር ቤተ መቅደስ ስለሆኑ እናንተ የእግዚአብሔር ቤተ መቅደስ ስለሆናችሁ የእግዚአብሔር መንፈስ በውስጣችሁ እንደሚኖር አታውቁምን? ካላወቃችሁ አናውቅም ማለት ጥሩ ነው። እግዚአብሔር በሚያምኑ ሰዎች፣ ዛሬ ጌታን አምኖ በሚከተል ሰው ውስጥ መቅደሱ ያረገዋል፣ በውስጡ ይኖራል። እግዚአብሔር በእንደዚህ አዳራሾች አይደለም የሚኖረው። እግዚአብሔር አሁን የሚኖረው በዚህ ተራራ ላይ ወይ በቤተ መቅደሱ ሳይሆን እግዚአብሔር የሚኖረው በሚያምኑ ውስጥ ነው። የሚያምኑ የእግዚአብሔር ቤተ መቅደስ ስለሆኑ በውስጣችን እግዚአብሔር ይኖራል እና በሁሉ የሚኖር I love that በሁሉ የሚኖር ለዚህ ነው ኮኑና እናንተ አንድ ይሆን ነው። በሁላችን ውስጥ እግዚአብሔር አለ፣ የሁላችን አባት ነው ይላል። ከዛ በሁሉ የሚሰራ ይላል። አይገርምም? እኔ በአንዳንድ ሰዎች እየሰራ አንዳንድ ሰዎች መጥተው የሚከታተሉ ነበር የሚመስለኝ። ኑ የሚቀጥለው ሳምንት እናወራለን። በሁሉ የሚሰራ፣ በሁሉ የሚኖር፣ በሁሉ የሚሰራ፣ በውስጣችን የሚኖር አባታችን አብ አለ። ልጆቹ አደረገን፣ ስልጣን ሰጠን። ዮሐንስ 1 12 ኤፌሶን ምዕራፍ 1 ቁጥር 2 ልጆቹ አረገን፣ ልጆቹ አረገን። ሶ ልጅነት የምንቀበላት ናት። ስፔሻል የሆነ ልጅነትና አባትነት ደግሞ አለ። እሱ ነው እግዚአብሔር የሁላችን አባት ነው። በሁላችን የሚኖር በሁላችን የሚሰራ አንድ አምላክ አንድ አባት አለን። አንድ ሁለት ጥቅሶችን አነብላችሁና ለኛ ምን ማለት ነው የሚለው ሪፍሌክት ለማድረግ እንሞክራለን። ገላትያ ምዕራፍ 4 ቁጥር 6 ገላትያ ምዕራፍ 4 ቁጥር 6 ልጆችም ስለሆናችሁ እግዚአብሔር አባ አባት ይሄ ኢንቲሜት ቃል ነው በነገራችን ላይ አባ አባ አባት በጣም ጥቅል መጠሪያ አይደለም። ልጅ አባቱን የሚጠራበት የእውነት ነው። በእንግሊዝኛ ዳዲ እንደምትሉት አባቢ ነው። እሺ አባ አባት አባ አባት ኢዝ በጣም ኢንቲሜት ነው። አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለም። ልጅም ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ። ጌታ ይመስገን። አባ አባት የምንልበት ኢንቲሜት ስፒሪት እግዚአብሔር ሰጠ፣ መንፈስ ቅዱስ በውስጣችን። ሮሜ ምዕራፍ 8 ቁጥር 15 አስደናቂ ነው። ሮሜ ምዕራፍ 8 ቁጥር 15 አባ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁም። ወገኖቼ ይሄንን አፕሪሼት ለማድረግ ከብዙ ሃይማኖታዊ ስርዓትና ድካም በኋላ ለፍተው በሃይማኖት ተጣጥረው ከእግዚአብሔር ጋር ሕያው ግንኙነት አግኝተው ክርስቶስን ያገኙ እንደ ጳውሎስ አይነት ሰዎች፣ ክርስቶስ የተገናኛቸው ሰዎች የመጀመሪያ የሚደሰቱበት ነገር እግዚአብሔርን አባ ማለት ቻልኩ ነው። የለማ ይሄ በብዙ ሃይማኖቶች ሩቅ ነው። እግዚአብሔር አባ አባት የልጅነትን መንፈስ ይጠይቃል። አንድ የታወቀ ከአንድ ትልቅ ሃይማኖት አምና የመጣች ሴት የጻፈችው መጽሐፍ አለ። ምስክርነቷ ነው እና አጠቃላይ ኤክስፒሪየንሷ ስትናገር በመጽሐፉ ርዕስ ሳማራይዝድ ሲሆን I dare to call him father ነው ራሱ የመጽሐፉ ስም። በቃ እግዚአብሔርን አባት የማለት ድፍረት አገኘው ነው። ምን ተደረገልሽ? እግዚአብሔርን አባት ለካ አባትነት ብርቅ ናት። በጣም ከርቀት አይቻልም። በክርስቶስ ኢየሱስ አቀረበንና የልጅነት ስልጣንን ሰጠንና መንፈሱን በውስጣችን አሳደረና ምን ማለት ቻለን? አባ አባት የምንልበት የልጅነትን መንፈስ ተቀበለን፣ የእግዚአብሔር ልጆች ሆነን። መንፈሱ ራሱ ከመንፈሳችን ጋር ልጅነታችንን ይመሰክራል። ልጅነት የምትሰጥናት በክርስቶስ ኢየሱስ አገኘናት። ሶ እግዚአብሔር በተለየ ሁኔታ የኢየሱስ ክርስቶስ አባት ነው። እግዚአብሔር የሁሉ መጋቢና ፈጣሪ ነው። እግዚአብሔር አምላክ ግን ክርስቶስ ኢየሱስን ተቀብለው ለሚኖሩ ደግሞ የአባትና የልጅ ግንኙነት መንፈሱን ስለሰጠን አባታችን ሆነ በክርስቶስ ኢየሱስ። ይሄ ነው አንድ አባት ከህብረትና ከአንድነት ጋር ያለውን ኮንቴክስት አሳያችኋለሁ። ይሄ ነው አንድ አባት። በሁሉም ይሰራ በሁሉም ይኖር አንድ አባት አለን፣ እግዚአብሔር አምላክ። የመንፈስን አንድነት ለመጠበቅ ትጉ። ለምን? በውስጣችን በሁላችን ውስጥ የሚኖር በሁላችን የሚሰራ አንድ አምላክ አለን፣ አንድ አባት አለን። ሁላችን አባት የአንድ አባት ልጆች አረገን እግዚአብሔር። ባይ ዘ ዌይ የእግዚአብሔር አባትነት አስደናቂ ነው። ነርቫችሁን ያንቀሳቀሰው እንደሆነ አንዳንድ ጊዜ አሁን አንደኛ ዮሐንስ ምዕራፍ 3 ቁጥር 1 ላይ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ ይልና ዮሐንስ እንዲሁም ነን ይላል። እስቲ እዩ፣ ምን የእግዚአብሔር ልጆች ተብለን ለመጠራት እግዚአብሔር የሰጠንን ሹመትና ፍቅር እዩ። እንዲሁም ነን። ጌታ ይመስገን። የእግዚአብሔር ልጅ ተብሎ ከመጠራት በላይ ሹመት የለም። ሌላ ነገር አይነዝረኝም። እኔ የቤተ ክርስቲያን ሽማግሌ አያረገኝም። ሊቀ ጳጳስ እንትን አያረገኝም። የሐዋርያ ነቢይ የተቀባ እንትን አያረገኝም። ከዛ በላይ ሹመት አላ በጣም ብዙ ሰዎች ሰው በለጠፈላቸው ሹመት ይደነቃሉ። በእግዚአብሔር ልጅነታቸው አይገረሙም። ወንድሞቼና እህቶቼ ሰው የሆነው ያገለገልን ቀን አይደለም። ወንጌላዊ የሆንኩ ቀን ሰው አልሆንኩም። ሰው የሆንኩት ኢየሱስ ክርስቶስን ተቀብዬ እግዚአብሔር አባቴ የሆነ ቀን አባ አባቴ ያልኩት ተሾመን። የመጨረሻውን ሹመት ሾመን። የምን ሹመት? የልጅነት ሹመት፣ የልጅነት ስልጣን፣ የልጅነት መብት ተሰጠን በክርስቶስ ኢየሱስ። እግዚአብሔር የተመሰገነ ይሁን። እሱ ነው። ተመልከቱ፣ ተደነቁ። ምን አረገን? እግዚአብሔር አባታችን ሆነ። አባትነቱ ደግሞ በሁሉ ይኖራል፣ በሁሉ ይሰራል፣ በሁላችን ውስጥ አለ። የሁላችን አባት አንድ አምላክ። ጥቂት ነገር እናገር አሁን ጥቂት ነገር እናገር። እግዚአብሔር ወንድሞቼና እህቶቼ ለምናምን ሁሉ አባታችን ሆኗል። አባታችን ሆኗል። አባት ልንለው ደፍረናል። በክርስቶስ በሁላችን የሚሰራ በሁላችን የሚኖር የሚራራልን አባት፣ ያንድ አባት ልጆች ሆነናል። ለምናምን ሁሉ አባታችን ስለሆነ ይሄ ሜቢ አንዳንዶቻችሁ ያስፈልጋችኋል ይሄን መስማት። እግዚአብሔር በጣም አባታችን ነው። እሺ፣ የሚወደን ይወደናል፣ ይታገሰናል፣ ያስብልናል። ግን ማቴዎስ ምዕራፍ 6ን ሪፍሌክት እያደረኩ ነበር ዛሬ። በስውር የሚያይ አባትህ በግልጥ ይከፍላል፣ በግልጥ አፕሪሼት ያደርጋል። ስትጸልዩ ራሱ በሰማያት የምትኖር አባታችን ሆይ ብላችሁ ጸልዩ። የሰማይ አባታችሁ ኃጢአታችሁን ይቅር ይላል። ማይ ፍሬንድ እግዚአብሔር አባትህ ነው። ስንጠፋ ይጠብቃል። ሉቃስ 15 ጠብቆ ይቀበላል። ከነቋሻሻችን ምናችን ስለሆነ አባታችን አስገራሚ ነው። በጣም ታገሳችኋል፣ ይጠብቃችኋል፣ ይምራችኋል፣ ይሸከማችኋል፣ ይቅር ይላችኋል። አባትነቱ የሁሉ ነገራችን ምንጭ ነው። እግዚአብሔር አባታችን አይ ነው። አንዳንድ ሰዎች የእግዚአብሔርን አባትነት መቀበል ይከብዳቸዋል። ምክንያቱም አባት ሲባል አባቶቻቸው ነው ትዝ የሚሏቸው፣ እና አባቶቻቸው ደግሞ ጥሩ አልነበሩም። እናንተ ክፎች አባቶች ስትሆኑ ብሏል ኢየሱስ። ክፎች አባቶች አሉ እና ክፎች አባቶች ያሳደጓቸው ልጆች እግዚአብሔር አባት ነው ሲባል አይ ቢቀርብኝ ይሻላል አይነት አቲቱድ አላቸው። እና ሲዘምሩ ራሱ እኔ በጣም ብዙ ጊዜ ተናግሬያለሁ። ስለዚህ ሲዘምሩ ራሱ እግዚአብሔር አባት ነው የሚለው ላይ ሲመጡ ትንሽ ቢጨመርበት ደስ ይላቸዋል። አባት ነህ ከአባትም በላይ። ዝናብ ዘነበ ካዛንችስ ደስ አይልም? ስለ ዝናብ መዝነብ እያወራን ተመልከቱ ወገኖች። አባት እግዚአብሔር አባት ነው ግን ከአባት በላይ ነው ብለው ያስባሉ። ለምን? አባትነትን ሊሚት ያደረጉ አባቶች ስላሏቸው እግዚአብሔርን እንደ አባት መቀበል ይከብዳል። እግዚአብሔር እንደዚህ እንደ ምድራዊ እንደ ክፉ አባቶቻችን አይደለም። ሌላ ነው እግዚአብሔር። የአባትነት መለኪያው እሱ ነው፣ ምንጩ እሱ ነው፣ ዋናው እሱ ነው። የርኅራኄ አባት ነው፣ የመጽናናት አምላክ ነው፣ አባታችን ነው እግዚአብሔር። እግዚአብሔር የተመሰገነ ይሁን። እግዚአብሔር ሂዝ ዩር ፋዘር። እሺ፣ እግዚአብሔር አባታችሁ ነው። የሚቀበል የሚምር የሚራራ የሚሸከም የሚችል የሚታገስ አባት ነው እግዚአብሔር። ሶ እግዚአብሔር የሁላችን አባት ስለሆነ የመንፈስን አንድነት ለመጠበቅ ትጉ። ለምንድን ነው የምንተጋው? እግዚአብሔር የሁላችን አባት ስለሆነ በእኔ ውስጥ በአንተ ውስጥ በአንቺ ውስጥ እግዚአብሔር አለ። በእኔ ውስጥ በአንተ ውስጥ በአንቺ ውስጥ እግዚአብሔር ይሰራል። እግዚአብሔር የሁላችን አባት ሆነዋል። የአንድ አባት ልጆች አድርጎናል። እግዚአብሔር የተመሰገነ ይሁን። ለክርስቲያን የመንፈስን አንድነት መጠበቅ ኢዝ ሪያሊቲ። ሪያሊቲ ላይ ቤዝ ያደረገ ነው። የአንድ አባት ልጆች አድርጎናል እግዚአብሔር። አባታችን የተለያየ አይደለም። አንድ አምላክ አለ፣ አባታችን ሆነዋል። ሁላችን የአንድ አባት ልጆች አድርጎናል። አባታችን የሚያስብልን ይቅር የሚለን አባታችን ሆነ እግዚአብሔር። አንድ ነገር ተናግሬ ጨርሳለሁ። ምናልባት ለምትሰሙንም በሌላ ሚዲያ እዚህም ላላችሁ የእግዚአብሔር ልጆች ካልሆናችሁ የእግዚአብሔር ልጆች ሁኑ። የእግዚአብሔር ልጆች ሁኑ። እንዴ ሰው ሁሉ የእግዚአብሔር ልጅ አይደለም ወይ? አይ እሱማ በመፈጠር ነው። እንደገና በመፈጠር የሚገኝ ልጅነት አለ። እንደገና በመወለድ የሚገኝ ልጅነት አለ። በአጠቃላይ በአጠቃላይ እግዚአብሔር አባታችን የሆነበት ተንከባካቢነቱ እሱ የሚያድነው የሚያጸድቀው አባባት የሚያስብለው መንፈስ ቅዱስ በውስጣችን እንዲኖር የሚያረጋው አይደለም። እሱ ዝናብ የሚያስገኘው ፀሐይ የሚያሰጠው የሚያስበላው የሚያስጠጣው የሚያስመራው ሊሆን ይችላል። የዘላለም ህይወት የሚገኘው ግን ዳግመኛ ተወልዶ የእግዚአብሔር ልጅ በመሆን ነው። እንዴት ነው የእግዚአብሔር ልጅ የሚሆነው? ለተቀበሉት ሁሉ በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች እንዲሆኑ ስልጣን ሰጣቸው። ሰው ሁሉ የእግዚአብሔር ፍጥረት ነው። የእግዚአብሔር ልጅ መሆን የሚቻለው ግን ክርስቶስ ኢየሱስን በማመን የሚገኝ ህይወት ነው። ጌታ ኢየሱስን ስንቀበል ኃጢአታችን ይቅር ሲባል መንፈስ ቅዱስ በውስጣችን ሲገባ አዲስ ማንነትን ሲሰጠን ያን ጊዜ የእግዚአብሔር ልጆች እንሆናለን። የእግዚአብሔር ልጆች ክርስቶስን አምነው ተቀብለው የሚከተሉ ናቸው። ዳግም ልደትን ያገኙ ናቸው። ዳግም ልደትን ካላገኛችሁ፣ ዳግመኛ ካልተወለዳችሁ እግዚአብሔር ይጠራችኋል። ኦኬ? ለፍቅር ይጠራችኋል። ልጆቹ ሊያረጋችሁ ይጠራችኋል። ዛት ሲምፕል እምነት ኢየሱስ ክርስቶስን እከተላለሁ የምትል እምነት ከአጠቃላይ ፍጥረትነት ታወጣና የቅርብ ሰው ያረጋችኋል። የእግዚአብሔር ልጅ ያረጋችኋል። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስን በመቀበል የእግዚአብሔር ልጆች የምንሆንበት ዘመን እግዚአብሔር ያርግልን። አባትነቱ የሁላችን አባት መሆኑ በመንፈስ አንድነት እንድንኖር እንድንተጋ አንድ እንድንሆን የሚያረገን እሱ ነው። በመካከላችን ልዩነት እስከማይኖር ድረስ የመንፈስን አንድነት ለመጠበቅ ትጉ። ለምን? አንድ አባት ስላለን የሁሉ አባት በሁሉ የሚኖር በሁሉ የሚሰራ አንድ አባት ስላለን እንደ አንድ አባት ልጆች የምናገለግልበት ዘመን እግዚአብሔር ያርግልን። አጭር ጸሎት እንጸልይና እንጨርስ። አይ ዶንት ኖ ለአንዳንዶቻችሁ ምናልባት በልባችሁ ውስጥ ሲንክ ማድረግ ሳይኖርበት አይቀርም። ልጆች ያላችሁ ታውቁታላችሁ። እግዚአብሔር አባታችን ሆኗል በክርስቶስ። እግዚአብሔር አባትሽ ሆኗል በክርስቶስ። አባት ማለት የምንችልበት የልጅነትን መንፈስ ሰጥቶናል እግዚአብሔር በክርስቶስ። እንዳትታለሉ ወገኖቼ፣ በየመንገዱ የሚጥል አምላክ አይደለም የምናመልከው። እስከ መጨረሻ የሚታገስ አባት አለን። የሚጨነቅልን፣ የሚያስብልን፣ የሚንከባከበን፣ የሚታገሰን፣ የሚሸከመን አባት አለን። እሱ እንደ ምድራዊ አባቶቻችን አይደለም። ፐርፎርማንስ እያየ ያረግነውን እያየ የሚቀበል ሳይሆን ኦልሬዲ ምንም ሳንሰራ የተቀበለን አምላክ፣ እስከ መጨረሻ የሚታገስ አምላክ፣ የጸጋ ሁሉ አባት እሱ አባትሽ ነው። እሱ አይጥልህም፣ እሱ አይተውህም፣ አልተውህም፣ ከቶም አልለቅህም ያለው አባታችን ስለሆነ ነው። በእኔ ጽድቅ ላይ ተመስርቶ ሳይሆን፣ በእኔ ስራ ላይ ተመስርቶ ሳይሆን፣ በአባትነቱ ተመስርቶ እግዚአብሔር አይጥልህም፣ እግዚአብሔር አይጥልሽም። ለምን? አባታችን ነዋ። በክርስቶስ በውስጣችን ይኖራላ። በመንፈስ ቅዱስ በውስጣችን ይኖራል። በመንፈስ በውስጣችን ይሰራል። በመንፈስ ቅዱስ ኢዝ አወር ዳዲ፣ አባቢያችን ነው እግዚአብሔር ነው። የመጨረሻ ኢንቲሜት አባት ሆነን በክርስቶስ ኢየሱስ የሚመራ ፍጥረታዊ አይደለም የእኛ መለኪያ፣ ፍጥረታዊ አይደለም የእኛ መብት። ስለተፈጠርን ያገኘነው መብት ሳይሆን ዳግመኛ ስለተወለድን ያገኘነው የልጅነት መብት። እግዚአብሔር በሁላችን የሚኖር አባት። ወንድሞቼ እህቶቼ፣ በመካከላችን እውነተኛ አማኝን ስታገኙ፣ እውነተኛ አማኝ ሁሉ ወንድማችን ነው፣ እህታችን ናት። ለምን? አንድ አባት። የአንድ አባት ልጆች በክርስቶስ ኢየሱስ ተወልደን አንድ አባት ኖረን በክርስቶስ ዳግም ልደትን ተቀብለን በአንድነት በህብረት በፍቅር ክርስቲያን ለመውደድ የሚሮጥ ህብረትን አንድነትን ለማጠንከር የሚሮጥ መሆን አለበት። ለምን? ዳግመኛ የተወለዱ ሁሉ የእግዚአብሔር መንፈስ በውስጣቸው ስላለ፣ የእግዚአብሔር ልጆች ስለሆኑ፣ አንድ አባት ስላለ። በዚህ መንፈስ እንድንመላለስ እግዚአብሔር ይርዳን። ኔክስት ዊክ ስንገናኝ ትንሽ ስለ አገልግሎትና ስለ ጸጋ ስጦታዎች ለማየት እንሞክራለን። የዛሬውን በጸሎት እንጨርሳለን። ጸልያለሁ፣ እግዚአብሔር እንደገና የፍቅሩ ሙቀት እንዲሰማን ጸልያለሁ። ቆም ብሎ መጸለይ በልባችሁ ከመጣ ቆም ብለን እንጸልይ እንችላለን። ጌታ ይመስክ። አንድ መንፈስ አንድ ጌታ አንድ አባት አንድ መንፈስ አንድ ጌታ አንድ አባት አንዱን መንፈስ እንጠጣ አንድ አካል አንድ ተስፋ አንዱን ጌታ سنቀበል አንዲት እምነት አንዲት ጥምቀት አንዱን አባት سنአመን ወንድምነት እህትነት በሁላችን የሚኖር መንፈስ አብ ጌታ ይመስክ። እንዴት ድንቅ ነው ክርስትና! እንዴት ድንቅ ነው ወንጌል! ስሉስ እግዚአብሔር የኛ ሆነ። ስሉስ እግዚአብሔር በአንድነት የሚኖረው እርሱ የኛ ሆነ። ጸልያለን የእግዚአብሔር አባትነት በልባችን ውስጥ የእውነት እንዲቀጣጥል። ወንድሞቼ እህቶቼ፣ ከዚህ በላይ ሹመት የለም፣ ከዚህ በላይ ማዕረግ የለም። ይመራችኋል፣ ጠብቃችኋል፣ ይንከባከባችኋል፣ ይታገሳችኋል፣ አይተዋችሁም፣ አይጥላችሁም። እናንተ አባቶች ክፉ አባቶች ሆናችሁ ሳለ እንኳን መልካም ስጦታ መስጠትን ታውቃላችሁ እንዳለ ኢየሱስ። እርሱ መንፈሱን አብዝቶ ይሰጣችኋል። ለምን? እግዚአብሔር he is your father my friend እግዚአብሔር አባትህ ነው የኔ ወንድም። የእውነት ድካማችን የሚታገስ በምናመርተው ምርት በምንሰራው ስራ ላይ ተመስርቶ የማይወድ ፍቅሩ አንኮንዲሽናል የሆነ በክርስቶስ የወደደን እግዚአብሔር የተባረከ ይሁን። አባታችን ሆንክልን ክብር ላንተ ይሁን። የተለየ ልጅነትን ሰጠህን ክብር ላንተ ይሁን። አባ አባት ብለን የምንጮህበትን የልጅነት መንፈስ ሰጠህን ክብር ላንተ ይሁን። እግዚአብሔር አምላካችን ሆይ ፍጥረተ ዓለም ሁሉ ያገኘውን አይነት ልጅነት ሳይሆን እግዚአብሔር አምላካችን ሆይ የተለየውን አይነት ልጅነት በክርስቶስ ሰጠህን። ለተቀበሉት ሁሉ በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው የተባለውን ያንን ስልጣን ሰጠህን፣ ያንን መብት ሰጠህን። አሁን የምንኖረው ህይወት ከወደድከን ካንተ የተነሳ ነው። አሁን የምንኖረው ህይወት በእኛ ጥንካሬ ላይ የተመሰረተ ሳይሆን በአንተ አባትነት ላይ የተመሰረተ፣ በአንተ ርህራሄ፣ በአንተ ፍቅር፣ በአንተ ማህሪነት ርህራሄ የተመሰረተ ነው። ክብር ላንተ ይሁን። አባት አለህን እናመሰግናለን። የምታስመካ አባት አለህን እናመሰግናለን። anytime አባ ብለን ወደ አንተ የምንጮህብህ አባት አለህን እናመሰግናለን። የምትራራልን አባት አለህን እናመሰግናለን። ይሄ ሙቀት ሁሉ ጊዜ እንዲሰማን በኢየሱስም ጸልያለሁ። ጌታ እግዚአብሔር ሆይ ለወንድሞቼ ለእህቶቼ ለኔም ሁሉ ጊዜ እንዲሰማን በዚህ እንድንገረም እንዴት አይነት አስደናቂ ፍቅር ነው በሚል እንድንገረም የመኝታ ትዝታችን እንዲሆን የማለዳ ትውስታችን እንዲሆን የቀን ትዝታችን እንዲሆን በአንተ መወደዳችን ያንተ ልጆች መሆናችን የሁሉ ጊዜ ትዝታችን እና ሪያሊቲ እንዲሆን በጌታ በኢየሱስም እንጸልያለን። ጌታ እግዚአብሔር ሆይ እዚህ ያለን ሁላችን የምንሰማ ሁላችን የፍቅር ዕዳ አለብን። ያንድነት ዕዳ አለብን። እኛ ለጥላቻ አልተጠራንም፣ ለመከፋፈል ለመለያየት አልተጠራን። ስሉስ ሆኖ አንድ የሆነ አንድ ሆኖ ስሉስ የሆነ አምላክ አንተ የኛ ሆንክ ኤክስፒሪየንስ አረግነ። በልዩ ልዩነት ተዋደን የምንኖር አንድ አባት አንድ ጌታ አንድ መንፈስ የተቀበልን ሰዎች እንደዚህ እንድንኖር እርዳን። ጌታ ሆይ በዚህች ቤተ ክርስቲያን ስንኖር ከልዩ ልዩ አብያተ ክርስቲያናት የመጣን በፍቅር በአንድነት በህብረት የምንኖርበት ለምድሪቱ ምሳሌ የምንሆንበት ዘመን እንዲሆን እንድትረዳን ጸጋ እንዲበዛልን እንጸልያለን። ጌታ አምላካችን ሆይ የአባትነት ሙቀት የአባትነት ክብካቤ እንዲሰማን በልባችን ውስጥ እንዲነግስ እንጸልያለን። ህዝብህን ባርክ። ወንድሞቼ እህቶቼን ባርካቸው። ጌታ እግዚአብሔር ሆይ ቃልህን ለመማር ያለመታከት ጌታ እግዚአብሔር ሆይ እየመጡ የሚማሩ ወገኖችን በልዩ ልዩ መንገድም የሚማሩ ወንድሞችን እህቶችን ባርክ እግዚአብሔር ሆይ። እና በዚህ ቃል ላይ የተመሰረተ የተተከለ የማይናወጥ የማይነቃነቅ መሰረት ያለው ህይወትን ለያንዳንዳችን እንድትሰጠን ጸልያለሁ። ክብር ላንተ ይሁን። ከዚህ ስንወጣ ከያንዳንዳችን ጋር እንድትሆን በበረከት እንድትከተለን እንጸልያለን። በጌታ በኢየሱስ ክርስቶስ ስም አሜን አሜን።